ቅዱሳን እንዴት ሰነበታችሁ? እግዚአብሔር ይመስገን። ጌታ መልካም አምላክ ነው። እንደገና በፊቱ ለመሆን እድል ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። በጌታ ፊት አብረን የምንመለከተው ሀሳብ ባለፈው በተከታታይ የጀመርነውን ሀሳብ ነው የምንቀጥለው እና እንግዲህ ዛሬም የእግዚአብሔርን ቃል አብረን ስንመለከት የምናየው ሀሳብ ማቴዎስ ወንጌል ምዕራፍ 6 ላይ ያለውን ሀሳብ ነው። በዛ ውስጥ እግዚአብሔር የሚናገረን ነገር አለ። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። አይ ቲንክ ሁላችንን የሚፈትነን ከባድ የሆነ ሀሳብ ይመስለኛል። ሰው በደል ሲደርስበት ሲበደል ይቅር ለማለት በጣም ይተናነቀናል አይደለ? ግን የእግዚአብሔር ደግሞ ትእዛዝ የእግዚአብሔር ስለሆነ ማንም ሊሽረው ስለማይችል በዛ ውስጥ እግዚአብሔር የሚናገረን ነገር አለ። እያየን ያለነው ሀሳብ የጌታችን የኢየሱስ ክርስቶስን የአባታችን ሆይ ጸሎት ለሐዋርያት ያስተማረውን ሀሳብ ነው አንድ ላይ እያየን ያለነው እና እርግጥ ባለፈው ሳምንት ከዳኒ ጋር እስከ መቼ በሚል ሀሳብ በመዝሙር 13 ላይ የተመለከትነው ሀሳብ ነበረ እና ግን እግዚአብሔር በፍቅሩና በጸጋው ለእኛ መምጣቱ አይቀርም፣ ግን በታጋሽነትና በእውነት የእሱን ታማኝነት በመጠበቅ እግዚአብሔርን እንድንታመን እስከ መቼ የሚለው ሀሳብ እንዳለ ሆኖ እግዚአብሔር ግን ይመጣል የሚለውን ሀሳብ ተስማምተን ነበረ ባለፈው ሳምንት ከዳኒ ጋር ባሳለፍንበት ጊዜና ዛሬ ደግሞ ይህንን ሀሳብ እናያለን እና ይቅር የተባሉ ሰዎች ይቅር ይላሉ። በደል ደርሶባችሁ የማያውቅ ሰዎች፣ እስቲ ተበድላችሁ የማታውቁ ሰዎች። ስለዚህ ሁላችንም ተበድለን እናውቃለን ማለት ነው። በድለን የምናውቅ ወይም ደግሞ የማናውቅ፣ በድለን የማናውቅ የምናውቅማ፣ ግን የማናውቅ በድለናል አይደለ? ስለዚህ በሁለቱም ውስጥ ያለን ሰዎች ነን። በደል ደርሶብናል፣ ሌሎችንም ደግሞ በድለናል። ስለዚህ አሁን እነዚህን ነገሮች የእግዚአብሔር ቃል በምን መልኩ እንየው? ጌታ ኢየሱስ ክርስቶስ በእርግጥ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ካልን በኋላ እንግዲህ እኛም ደግሞ የበደሉንን ይቅር እንደምንል አንተም በደላችንን ይቅር በለን ብለን ነው ወደዚህኛው ሀሳብ የምንሄደው። የመጀመሪያዎቹ ሶስቱ ሀሳቦች ከእግዚአብሔር ጋር ባለን ግንኙነት ላይ የተመሰረተ ነው። ቀጣዩ ደግሞ እኛ ይሄ በጣም ኢንዲቪጁዋሊስቲክ በሆነው መልኩ ሳይሆን ነገር ግን እኛ በህብረት በአንድነት ያለንን ያንን ነገር የሚያንጸባርቅ ነው እና መበደልና መበደል በጣም በምንም አይነት መልኩ ልናስታርቃቸው የማንችላቸው ነገሮች ናቸው። የኔና የእናንተ ብዙ ጊዜ ልባችን የሚሰማው በደልን አንረሳም፣ ስንበድል ግን አይታወቀንም አይደለ? ኢየሱስ ክርስቶስ በጣም እንድናውቀው የሚፈልገው ነገር አለ። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። አሁን በደላችን ይቅር ለመባል እኛ የበደሉን ይቅር ማለት አለብን። ይህን ስብከት ስላልሰማ ነው አይደለም አሁን አብረን የምንነጋገረው፣ ግን እግዚአብሔር ሲናገር ምክንያት አለው። በተለያየ ምክንያት እዚህ ስፍራ ላይ ያለን እኔና እናንተ በዚህ ጸሎት ውስጥ እንግዲህ ወደ እግዚአብሔር አብ የምንቀርብበትን ንስሐውን ምህረቱን ያንን የምንቀበለውን ለሌሎች የምናሳይበትን እንድናሳይ። ስለዚህ ክርስቲያኖች ሌሎችን ይቅር ከማለታችን በፊት አስቀድመን በእግዚአብሔር ፊት ይቅር መባል አለብን፣ ይቅርታን መቀበል አለብን። እውነተኛ ይቅርታ ከትህትና ከእግዚአብሔር ከተቀበልነው የክርስቶስ የመስቀል ውለታ የሚመነጭ ነው። በክርስቶስ ኢየሱስ አሁን የተካፈልነው የጌታችን የመድኃኒታችን የኢየሱስ ክርስቶስን መታሰቢያ ስንወስድ ኢየሱስ ክርስቶስ ያደረገውን ነገር በማሰብ ስለዚህ የጌታችንን እንግዲህ ያንን ይህንን የልመና የጸሎት ምሳሌነት ስንመለከት እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ማቴዎስ ምዕራፍ 6 ቁጥር 12 ሉቃስ ወንጌል ምዕራፍ 11 ቁጥር 4 ላይም በደላችንን ይቅር በለን እኛም የበደሉን ሁሉ ይቅር ብለናልና ብሎ ይናገር። ስለዚህ ኢየሱስ ክርስቶስ አሁንም እኛ የሚልን ነገር በጣም ያሰምርበታል። ከእኛ ጋር የተገናኘ ነው። የኔና የእናንተ የክርስትና ህይወት ተነጥሎ ለብቻው የሚኖር አይደለም። የምንገናኝ ሰዎች ነው። በክርስቶስ አካል ውስጥ እንገናኛለን። በሀገራችን አንድ የሚባል አባባል አለ፣ እግር እንኳን እርስ በራሱ ይጋጫል ይባላል አይደለ? ስለዚህ የሆነ ግንኙነት አለን፣ አንድም ይሁን በሌላ። ግን ኢየሱስ በጣም ይሄ መግቦቱን ካሳየን በኋላ እግዚአብሔር የዕለት እንጀራችንን የሚሰጠን ታማኝ አምላክ ነው፣ ይመግበናል ብሎ ስለ ስጋችን ስለ አካላችን ከነገረን በኋላ ስለ ነፍሳችን ደግሞ ይነግረናል። ነፍሳችን መፈወስ አለባት። በምን ከኃጢአት በሽታ መፈወስ አለባት። እኔና እናንተ የምንበድል ከሆነ ሌሎች ይበድሉናል። እኔና እናንተ ደግሞ ምህረትን የምንፈልግ ከሆነ ከእግዚአብሔር ሌሎች ደግሞ ምህረትን ማድረግ ይኖርብናል። ይህንን ስል በጣም ቀላል ነው እያልኳችሁ አይደለም ያለሁት። ማለት እያንዳንዳችን ያለንበትን ስለምናውቅ ማለት ቁስላለን፣ ተበድለናል፣ በደል ደርሶብናል። ግን በእግዚአብሔር ፊት ነው አሁን ራሳችንን ለማየት እንሞክረው። የእግዚአብሔር ቃል መስታወት ነው ብሎ መጽሐፍ ቅዱሳችን ይነግረናል አይደለ? ስለዚህ በእግዚአብሔር ቃል መስታወት ራሳችንን በማየት ማለት ነው። የእግዚአብሔር ቃል ብርሃን ነው፣ በልባችን ያለውን የጨለማ ኮርነሮች ሁሉ ገላልጦ ማየት የሚችል ነው። ስለዚህ ይሄ ኃጢአታችንን በመናዘዝ የእግዚአብሔርን ምህረት በመቀበል እግዚአብሔር ይቅር ስላለ ሌሎችን ደግሞ ይቅር ለማለት ኃጢአት በእግዚአብሔር ፊት እንደ ዕዳ ነው። ዕዳ ማለት እዚህ ሀገር ሄደን ብድር እንወስድና ዕዳ ውስጥ እንገባለን አይደለ? ለዚህ በጣም ኢየሱስ የሚናገርበትን መንፈስ ሁሉ እንድናገኝ አንዳንድ ነገሮችን እንመለከታለን። በጣም ልስታ እንድናስተውለው የሚገባን ነገር እግዚአብሔር ስለ ምግብ ብቻ ነግሮ ቢተወን ኖሮ ጎዶሎ ነገር ነበረ የሚተውልን። ማለት የዕለት እንጀራችንን ስጠን ዛሬ ብለን ስለ መብላት የእርሱን መግቦት ተመለከትን። ነገር ግን ነፍሳችን ግን በጣም የሚያስፈልጋት ነገር አለ። ስጋችንን፣ ነፍሳችንንና መንፈሳችንን ሶስቱን የሚመገብበት መንገድ አለ። ነፍሳችን ምህረት ያስፈልጋታል። ይቺ ነፍሳችን ከእግዚአብሔር ምህረት ውጪ ትርጉም ያለውን ኑሮ መኖር አትችልም። ስለዚህ ይሄ ጸሎታችን እግዚአብሔር አብን በአምልኮ ስሙን በመቀደስ በፊቱ መገኘት የእሱን መግቦት ያንን በማግኘት በዛ ውስጥ ብቻም ሳይሆን ነገር ግን ወደ ላይም ወደ ታችም ነው። መስቀሉ ራሱ የሚያሳየው እኮ ወደ ላይና ወደ ታች ነው አይደለ? ከእግዚአብሔር ጋር እንገናኛለን፣ ከሌሎች ጋር እንገናኛለን። እግዚአብሔር የእስራኤልን ህዝብ በሕዝቅኤል መጽሐፍ ምዕራፍ 6 ቁጥር 9 ላይ ምን ብሎ ይላቸዋል? በኃጢአታችሁና በበደላችሁ ልቤን ሰበራችሁት ይላቸዋል። ስንበድል እግዚአብሔርን ስናሳስን ስናዛዝን የማንን ልብ ነው የምንሰብረው? የእግዚአብሔርን ልብ። ኢሳይያስ ማነው ኤፌሶን መጽሐፍ ላይ ጳውሎስ ምን ይላቸዋል? ቅዱሱን የእግዚአብሔርን መንፈስ ምን እንዳታደርጉት ይላል? እንዳታሳዝኑት ብሎ ይላል። እዚህ ጋር የምናገረው የእግዚአብሔር ቃል በጣም እንደ እግዚአብሔር ቃል እንድትሰሙኝ ነው የምፈልገው። የእግዚአብሔርን ቃል ስለሆነ የምንነጋገረው ይቅርታ ማድረግ ምርጫ አማራጭ አይደለም። አንዳንድ ጊዜ ጠረጴዛው ላይ ብዙ ምግብ ይቀመጥና የፈለግነውን ነገር ወስደን እንመገባለን አይደለ? በእግዚአብሔር ፊት ቀርበን ቆይ ይቅር ላለማለት የትኛውንም ምክንያቶች ብናበዛ እኔና እናንተ በቂ ምክንያት የለንም። ማለት ተበድለናል? አዎ ተበድለናል። በደል ደርሶባችኋል ወይ? አዎ በደል ደርሶብናል። አሁን መስቀሉን ስትመለከቱት ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በሉ ይቅር በላቸው ብሎ ሲል አስቡት እንግዲህ። እግዚአብሔር በእውነት ምክንያት እኮ ነበረው አይደለ? ልጁ በደል ሲደርስበት በደል አድራሾቹን እግዚአብሔር መበቀል ይችል ነበር፣ ነገር ግን ይቅር በላቸው። በዚህ መንፈስ እንድትሰሙኝ በጣም ፈልጋለሁ። ማቴዎስ የሚናገረው በተለይ በደል የሚለውን ሐሳብ እንደ ዕዳ ነው የሚናገረው። ዕዳ ማለት ብድር፣ በብድር የተገኘን ዕዳ። ያ የሆነበት መሰረታዊ ምክንያት ትንሽ ታሪካዊ ዳራውን ታሪካዊ ዳራ እኔና ዳኒ ታሪካዊ ዳራ በጣም እንወዳለን እና ታሪካዊ ዳራውን ባክግራውንዱን ለመንገር ያህል የእስራኤል ሕዝብ በነበሩበት በዛኛው በብሉይ ኪዳን ውስጥ በነበሩበት ዘመን ውስጥ ዘሌዋውያን ምዕራፍ 16 ስታነቡት ዘሌዋውያን 16 ላይ የምህረት ቀን የሚባለው ይሄ ያም ኪፑር የሚሉት ቀን፣ በዛ ቀን ላይ ምህረት ሲደረግ ሁለት ፍየሎች አሉ። ሁለቱ ፍየሎች አንደኛው ለእግዚአብሔር የሚቀርብ የሚታረድ በእግዚአብሔር ፊት የሚሰዋ ደሙን ሊቀ ካህኑ በመሰዊያው ላይ እንደገና ደግሞ በቅድስተ ቅዱሳን ውስጥ በመግባት በዛ በምህረት መታያው በምህረት መቀመጫው ላይ ኪዳኑ ባለበት ስፍራ ላይ የሚረጨው ካህናቶቹን በደም አማካኝነት የሚነካ የሚቀባበትና እግዚአብሔር ሕዝቡን ይቅር የሚልበት አንደኛው ፍየል። ሁለተኛው ፍየል ደግሞ ሊቀ ካህኑ እጁን ይጭንበትና ይጸልያል። የሚጸልየው ጸሎት ምንድን ነው? እሱ እንደዚህ ይላል ምዕራፍ 16 ዘውልቁ ምዕራፍ 16 ከቁጥር 21 ጀምሮ ሁለት እጆቹን በሕይወት ባለው ፍየል ራስ ላይ ይጫን። በላዩም የእስራኤላውያንን ክፋትና አመጽ ኃጢአታቸውንም ሁሉ ይናዘዝበት። እነዚህንም በፍየሉ ራስ ላይ ይጫን። ፍየሉንም ለዚሁ ተግባር በተመደበለት ሰው እጅ ወደ ምድረ በዳ ይስደደው። ቁጥር 22 በጣም የምፈልገው ሐሳብ ይሄ ነው። ኃጢአታቸውን ሁሉ ተሸክሞ ሁለተኛው ፍየል ኃጢአታቸውን ተሸክሞ ወደ ምድረ በዳ ይሄዳል። ሰውየውም ፍየሉን ሰው ሊኖርበት በማይችል ስፍራ ይለቀዋል። ምንድን ነው አሁን እዚህ ጋር ለማለት የምፈልገው ነገር? በብሉይ ኪዳኑ አስተሳሰብና አመለካከት ኃጢአት በሰው ላይ የሚቀመጥ ቀንበር ነበር። ለዚህ ነው የእነሱን ኃጢአት በሁለተኛው ፍየል ላይ ያስተላልፋል። ያ ፍየል ወደ ምድረ በዳ ይሄዳል። የእነሱን ኃጢአት ይዞ ሰው ወደማይገኝበት ስፍራ ያ ፍየል ይዞላቸው ይሄዳል። ኢየሱስ ክርስቶስን ከከተማው አውጥተው ሲሰቅሉትና ሲሰውት በጣም ተመሳሳይ የሆነ ትርጉም ያለው ሐሳብ አለው። ዋናው ሐሳቤ እሱ አይደለም። ስለዚህ በማስተሰረያው ቀን የሚለቀቀው ፍየል የእስራኤላውያንን ኃጢአት ተሸክሞ ምድረ በዳ ይለቀቃል። እግዚአብሔር ሕዝቡን ይቅር ሲል ምሕረትን ሲያደርግ የኃጢአት ሸክም ከላያቸው ላይ ይወርዳል፣ ይራገፋል። ነገር ግን ኢየሱስ ክርስቶስ አሁን ይህንን በሚናገርበት ሐሳብ ውስጥ ግን የሚናገረው ሐሳብ ባቢሎናውያን የእስራኤልን ሕዝብ በምርኮ ከወሰዱ በኋላ የነበረ የመንግስታቶች ለውጥ የአይሁዳውያንን የቋንቋ የባህል የአንዳንድ ነገሮች ግንዛቤ ለውጦባቸዋል። ስለዚህ ፐርዥያኖች መጡ። የፐርዥያኖች አመጣጥ በስምምነትም ጭምር ነው፣ ታሪኩን ስታነቡት ማለት ነው። በተለይ ቂሮስ የቀባሁትን ብሎ ኢሳያስ ላይ የሚናገረው በጣም ከዛ ጋር ግንኙነት አለው። ዋናው ሐሳቤ ፐርዥያኖች ይጠቀሙበት የነበረውን የአረማይስት ቋንቋ አይሁዳውያኖቹ መጠቀም ጀመሩ። ስለዚህ እዚህ ጋር ስለ ኃጢአት ኢየሱስ ክርስቶስ ሲናገር ስለ ዕዳ ነው የሚናገረው። ዕዳ ማለት ሰው ዕዳ አለበት፣ ኃጢአተኛ ነው ሲባል ዕዳ ውስጥ ነው ያለው። ስለዚህ ኃጢአት የኔና የእናንተን ባለ ዕዳነት ነው የሚያሳየው። ቆላሲያስ መጽሐፍ ላይ ሲናገር አይታችሁ እንደሆነ ኢየሱስ ክርስቶስ የኃጢአትን ዕዳ ምን አደረገው ይላል? አስወገደው። ዕዳውን ያስወገደው። ስለዚህ ኃጢአታችን በእግዚአብሔር ፊት ዕዳ ነው። ሌሎች በእኛ ላይ የሚፈጽሙት በደል ያም ዕዳ ነው። ስለዚህ ኢየሱስ ክርስቶስ እነዚህ ሰዎች በጣም እንዲገባቸው የፈለገው ነገር ምንድነው? ባለ ዕዳዎች ከሆንንና ዕዳ ካለብን ዕዳችንን የሚሰርዝልን የዕዳችንን ነፃነት የሚሰጠን ያስፈልገናል። ይቅርታ ለማግኘት እኔና እናንተ በእግዚአብሔር ፊት የምንቀርብበት ማንነት በእግዚአብሔር ምሕረት የነበረብንን ፍርድ ሊያስመልጠን የሚችለውን ዕዳ እንዲሰረዝልን። ስለዚህ ይሄ የይቅርታ ጸሎት ይሄን ይቅርታ ስንጸልይ ይቅርታችንን ለማግኘት የሚቀርበው የዕለት ተዕለት ጸሎት ሌሎችን የእኛን ይቅር አለማለት ከእግዚአብሔር ጋር ያለንን ግንኙነት ስለሚያበላሽብን እኔና የእናንተን ሕይወት ከዕዳ ነፃ እንድንሆን ኢየሱስ ክርስቶስ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን ስንል ዕዳችን ከላያችን ላይ እንዲወገድ እንዲሰረዝልን። አባታችን ወገኖቼ ይቅር ሊለን የታመነ አምላክ ነው። መጽሐፍ ቅዱሳችን ስለ እግዚአብሔር ይቅር ባይነት ሲናገር እርሱም በሙሴ ፊት እንዲህ አለ፣ እያወጀም አለፈ፣ እግዚአብሔር ሩኅሩኅና ቸር አምላክ፣ እግዚአብሔር ለቁጣ የዘገየ፣ ፍቅሩና ታማኝነቱ የበዛ፣ ፍቅርን ለሺዎች የሚጠብቅ፣ ክፋትንና አመፅን ኃጢአተኝነትን ይቅር የሚል ብሎ ዘጸአት ምዕራፍ 34 ላይ ይናገራል። መዝሙር ምዕራፍ 86 ቁጥር 5 ላይ ጌታ ሆይ አንተ ቸርና ይቅር ባይ ነህ፣ ለሚጠሩ ሁሉ ምሕረትህ ወሰን የለው። በሌላ ስፍራ ላይ ስለ እግዚአብሔር ምሕረት ሲናገር እግዚአብሔር ሆይ ኃጢአትን ብትቆጣጠር ጌታ ሆይ ማን ሊቆም ይችል ነበር? ነገር ግን በአንተ ዘንድ ይቅርታ አለ፣ ስለዚህም ልትፈራ ይገባሃል። በአንድ ቦታ ላይ ዳዊት ምን ብሎ ይናገራል? ምሕረትህ ከሕይወት ይሻላል ብሎ ይናገራል። መዝሙር 23 ሁላችንም በጣም የምንወደው የመጽሐፍ ቅዱስ ክፍል ነው። መዝሙር 23 ቁጥር 6 ላይ ምሕረትና ቸርነትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በቤትህም ለዘላለም እኖራለሁ። ከዚህ በፊት አይ ቲንክ ብየዋለሁ፣ እንደ ሳንዱች ማለት ነው። በቃ ምሕረቱና ቸርነቱ መሀል ላይ እኔና እናንተን ስለሚጠብቁን እንዳንጠፋ በቤቱ መኖር እንድንችል የሚያደርግን። ኢየሱስ ኃጢአተኞች ወደ ንስሐ ይገቡ ዘንድ መጥቷል። ስለዚህ ኢየሱስ ክርስቶስ ኃጢአተኞች በመናዘዝ ወደ እርሱ እንዲመለሱ ያቀረበው ጥሪ ህመምተኞችን እንጂ ጤነኞችን ሐኪም አያስፈልጋቸውም፣ እኔም ኃጢአተኞችን ወደ ንስሐ ልመልስ እንጂ ጻድቃንን ልጠራ አልመጣሁም። የእግዚአብሔርን ቸርነት በጣም ስትመለከቱ እግዚአብሔር ልጁን ክርስቶስን ሲልክ 99 ጻድቃንን በተራራ ላይ በመተው አንዱን ፍለጋ ወደታች ምን አደረገ ይላል? ወረደ ይላል። እኔና የእናንተ በደል የማይከለክለው የማይይዘው ለእኛ ዋጋ ለመክፈል ሁልጊዜ ዝግጁ የሆነ ጌታ። የኢየሱስ አገልግሎት በጣም ወንጌሉ በምሕረት የተሞላ ነው። ይህንን ወንጌል እኔና እናንተ ስንቀበል የምሕረቱን ወንጌል ነው የተቀበልነው፣ የምሥራቹን ነው የተቀበልነው። ኢየሱስ በምሕረት እኔና እናንተን ስለተቀበለ ወገኖች፣ ይቅርታ በእኔና በእናንተ ብቃት ላይ የተመሰረተ አይደለም፣ በእግዚአብሔር ቸርነት ላይ የተመሰረተ። እግዚአብሔር በክርስቶስ በኩል የገለጠው የይቅርታውን መጠንና ልክ ከተረዳን በደል ከደረሰብን ይቅር ለማለት ምንም አማራጭ የለንም። በጣም የምናውቀው ታሪክ አለ። ሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ አይደል? ታሪኩን ስለምናውቀው አላነበውም ሄጄ፣ ግን በጣም የምፈልጋቸውን ሀሳቦች ከዛ ውስጥ አነሳለሁ። ይሄ ታናሽ ልጅ ሲወጣ ከቤት የወጣው አባትየውን ንብረት ስጠኝ ብሎ ነው አይደል? ከዚህ በፊት አይ ቲንክ ዳኒ ይህንን ሀሳብ በደንብ አካፍሎናል። እና አባትየውን ሄዶ ንብረት ስጠኝ ብሎ ሲለው በዛን ዘመን በነበረው ባህል ውስጥ ያንን ማድረግ ማለት በጣም በዛ ቤተሰብ ውስጥ የሚፈጥረው አሳፋሪ ነገር በጣም አሸማቃቂ ነው፣ በጣም በባህል ደረጃ ማለት ነው። ስለዚህ አባትየው በህይወት እያለ አውርሰኝ ብሎ ሲለው እንደው ምነው በቃ ብትሞትልኝ አይነት ነገር ነው። አጋጥሟቸዋል አንዳንድ ሰዎች ይሄ ሽማግሌ ያልሞት አለ ብለው አባታቸውን የሚናገሩ አጋጥመውኛል። የሚገርመው ነገር ግን አባታቸውም ቢሄዱም ቢያልፉም እነዚህ ሰዎች ደግሞ በጣም ሚዘረብል የሆነ ኑሮ ነው የሚኖሩት። አንፎርችነትሊ መጽሐፍ ቅዱሳችን አባትና እናትህን አክብር ብሎ ሲል የሆነ ሲሪየስሊ በጣም ማክበር ስላለብን አይደል? ለአባት ለእናት ጥሩ ላይሆኑልን ይችላሉ፣ ነገር ግን ማክበር አለብን። ከዛ ቤቱን ጥሎ ሄደ፣ ውርስ ተካፈለ፣ ሄደ፣ አባከነ። ከዛ በኋላ ያለበትን ሁኔታ ገባው። ይህ ልጅ ሲመለስ አባትየው በር ላይ ይጠብቀዋል ብለን ማለት እንችላለን። አለ ሲያየው ሮጠ ነው የሚለው አይደለ? ሄደ ሲያየው ሮጠ። ይሄ አባት በጣም የልጁን በደል ያውቃል፣ በድሎታል። በቃ ባትኖር ይሻላል፣ ብትሞት ይሻላል ብሎት ነው የወጣው። ሲመለስ ግን ሞቶ የነበረው ልጅ የምናደረገ ይላል ተመለሰ። አስባችሁታል? አንተ እኮ ባትሞት ይሻልሃል ብትሞት ይሻልሃል ብሎ አባትየውን ረግሞት አይነት ነገር ወጥቶ ሲመለስ ሞቶ የነበረው ልጅ ተመለሰ። እግዚአብሔር ላይ በጣም የበደልነው በደል እኮ በጣም ቢመዘንና ቢለካ በጣም ብዙ ነው አይደለ? አይደለም ተዉትና እስከዛሬ በኖርነው እድሜና ዘመን በየቀኑ ወገኖቼ ኃጢአት በፍጹም ኃጢአትን ማኔጅ ማድረግ አንችልም። በነገራችን ላይ ኃጢአት የትኛውንም ያክል ሃንድል አደርገዋለሁ ብለን ብናስብ ሰው ለሚገዛው ጌታ ባሪያ ይሆናል እንጂ በጌታው ላይ ሊሰለጥን የሚችል ባሪያ በፍጹም የለም። ገብታችኋል? የጳውሎስ ምን አለ? እናንተ በኃጢአት ላይ ገዢዎች እንድትሆኑ በኃጢአት እንዳይሰለጥንባችሁ ነው በክርስቶስ ኢየሱስ ሞት ትንሣኤ በማመን በጥምቀቱ ተካፋይ የሆናችሁት ብሏል። ኃጢአታችን ግንኙነታችንን ያበላሽብናል አይደል? የኔና የእናንተ በደል አስታውሱ እንደሆነ ከብሉይ ኪዳን ጊዜ ጀምሮ ያሉትን የተደረጉ ክስተቶችን ብንመለከት አሁን በዚህ ቤተሰብ ውስጥ የነበረውን ክስተት ስናይ ቤተሰቡ ነው የተረበሸው አይደለ? በብሉይ ኪዳን ውስጥ በሙሴና በአሮን ላይ ያመፁትን ስትመለከቱ በጣም በማህበሩ ላይ የተፈጠረ ክስተት ነበር። መሳፍንት ማን ነው ኢሳያስ ላይ ኢያሱ ላይ ስትመለከቱ ኢያሱ ምዕራፍ 7 ላይ ልክ እንደዚሁ እግዚአብሔርን በበደሉ ጊዜ ማህበሩን አወኩት ይላል። አሁን እኛ የሚለውን እናስብ። እኛን የበደሉንን ብለን ስንል እያወራን ያለነው ስለ ግላችን አይደለም። ክርስትና ግላዊ አይደለም፣ እኛን የሚመለከት ነው። የእኛ በደል በደላችሁ እንዳይከለክል እንዳትከለክል ብሎ ካለ እኛን የሚመለከት ነው። የሐዋርያት ሥራ ምዕራፍ 5 ታስታውሳላችሁ፣ ሐናንያና ሰጲራ እግዚአብሔርን በበደሉ ጊዜ የበደሉት እኮ ጉባኤውን ነው አይደለ? እንዴት ያደርጋችሁ እግዚአብሔርን ትበድላላችሁ ነው ያላቸው። መቼም እግዚአብሔር ቸር ስለሆነ በእኔና በእናንተ ዘመን ያንን ነገር አያደርገውም። ቢያደርገው ኖሮ አዳሜ እዚህ አልነበርንም። አም ሲሪየስ አይደለ? የእግዚአብሔር ቸርነትና ምሕረት ስለጠበቀን ማለት ነው። ይሄ ልጅ በጣም ነፃነት ያገኘ መስሎት ነበረ ከአባቱ ቤት ሲወጣ። አረ ኃጢአት ነፃነት አይደለም። ኃጢአት ነፃነትን አይሰጠንም። ኃጢአት ባሪያዎች ነው የሚያደርገን። ኃጢአት የነፃነትን ቃል ሊገባልን ይችላል፣ የነፃነትን ትርጉም ግን ያሳጣናል። ምክንያቱም የፈለግነውን እንድናደርግ ሳይሆን እሱ የፈለገውን በማድረግ ተገዥዎች እንድንሆን ያደርገናል። ኃጢአት በውርደት በባዶነት እንድንመላለስ ያደርገናል። የትኛውም አይነት ነገር ማለት እግዚአብሔርን የምንበድልበት በየትኛውም አይነት መልኩ። ይህን ስል እኔ ከእናንተ የተሻልኩኝ ነኝ እያልኩኝ እንዳልሆነ በጣም እንዲገባችሁ በጣም ፈልጋል። የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት የሚያስፈልገኝ በጣም ደካማ ሰው ነኝ። ስለዚህ እዚህ ቆሜ ስለተናገርኩ ከእናንተ የተሻልኩኝ ሰው አይደለሁኝ። በዚህ ቤተሰብ ታሪክ ውስጥ የጠፋው ልጅ የትንሹ ልጅ ብቻም አይደለም፣ ታላቅየውም ደግሞ በጣም የሚገርም ኃጢአት ሲንጸባረቅበት እናያለን አይደል? የጻድቅነት መንፈስ የሚሰማው ትንሽየው እንደፈለገ ከጋለመቶች ጋር ሄዶ ገንዘብህን ንብረትህን አባክነው ሲመጣ እኔን ጻድቁን እዚህ ያለውትን አይነት ነገር የሚል ማለት ነው። የጽድቅ መለኪያ ራሱን ያደረገው ማለት ነው። ከላይ ወደ ታች የሚመለከቱ አንዳንድ ጊዜ አንቺ ምናምን ብለው የሚሉን ማለት ነው። ታላቁ ልጅ በአባቱ ቤት ሆኖ ነገር ግን ከአባቱ በጣም የራቀ ማንነት ነበረው። ለካስ መንፈሳዊነት ቅርብ አያደርገንም፣ መንፈሳዊ የሚያስመስሉ ነገሮች። ይሄ ልጅ ታላቅየው በጣም ቂመኛ ነው። አባትየው ለታናሹ ያደረገው ነገር አስቆጥቶታል። እንዴ ለሱ ምርጥ የሆነውን የሰባውን ፍሪዳ አረድክለት። በእግዚአብሔር ፊት ሁላችንም እኩል ነን። በእግዚአብሔር ፊት እኔና እናንተ የሚበልጥ የተሻለ ማንነት የለንም። የክርስቶስ ታላቅ ወንድምነት ነው በእግዚአብሔር ፊት እኔና እናንተን ታናናሽ ወንድማማቾች እህትማማቾች እንድንሆን ያደረገ። ወገኖቼ ሰው ወደ ጥፋት ለመሄድ ሁለት ነገር ነው የሚያስፈልገው። አንደኛው እንደ ታናሽየው እልም ብሎ በአመፅ መጥፋት ነው። ሁለተኛው ደግሞ እንደ ታላቁ ልጅ ራስን ጻድቅ አድርጎ መኮፈስ። ሁለቱ ነገሮች ናቸው። መሀለኛ ነገር የሚባል ነገር የለም። በነገራችን ላይ ኢየሱስ በዛ ቤተሰብ ውስጥ ያለውን ችግር ሲናገር እነዛኞቹ እሱን በማወቅ የሚመለሱት ሰዎች በንስሐ ከእግዚአብሔር ጋር በመስማማት የሚመለሱ ሰዎች ናቸው። ወገኖቼ እኔና እናንተ የእውነት በእግዚአብሔር ፊት የሚታየው ልባችን ምን ይመስላል? ታናሹ ልጅ እውነተኛ ንስሐ ምን እንደሆነ ይነግረናል። እውነተኛ ንስሐ በጣም ምስቅልቅል የሆነውን ሁኔታ የሚለውጥ የእግዚአብሔር ምሕረት ስለሆነ በነበረበት ስፍራ ላይ ትዝ ያለው የአባቱ ቤት አይደለ? አባታችን ሆይ ብለን የጀመርነዋል። የአባቱ ቤት፣ በአባቱ ቤት ያለው ምሕረት፣ በአባቱ ቤት ያለው ቸርነት፣ በአባቱ ቤት የነበሩት ባሪያዎች የሚኖሩት ኑሮ በጣም ባለፈው ስለ ዕለት እንጀራችን ስንነጋገር እግዚአብሔር የበጀት እጥረት አይገጥመው። አባትየው ቤት የተረፈ ነገር አለ። እግዚአብሔር በምድረ በዳ የነበረውን የእስራኤልን ሕዝብ ሲመግብ ሙሴ የጠየቀው ጥያቄ ለዚህ ሁሉ ሕዝብ የሚሆን ስጋ ከየት ይመጣል ብሎ ሲለው እግዚአብሔር የበጀት እጥረት የሌለበት አምላክ ስለሆነ ይሄ ሕዝብ መብላት ብቻ አይደለም በአፍንጫቸው እስኪወጣ አበላቸዋለሁ ይላል። በጣም የተትረፈረፈ ነገር አለበት። እግዚአብሔር ወደ አባቱ ይመለሳል፣ ኃጢአቱን ይናዘዛል፣ ብቁ አለመሆኑን ያምናል። አልበቃም በአንተ ፊት እኔ ልጅም ተብዬ እንኳን ልጠራ አይገባኝም፣ እንደ ባሪያዎች አንዱ አድርገ ውሰደኝ። በእግዚአብሔር ምሕረት ፊት ራሱን ይጥላል። መዝሙር 51 የሚናገረው ያንን ነው አይደለ? ዳዊት በእግዚአብሔር ፊት የበደለውን በደል ከቤርሳቤ ጋር ከተኛ በኋላ ከደረሰው በደል በኋላ ነው ያንን ጸሎት የጸለየው። ዳዊት በሰማይና በምድር ፊት አንተን ብቻ በደልኩኝ። እኔና እናንተ በጣም ለበደላችን ለደረሰብን ነገር ለሆነው አሁን ያለን ያለፍንበት ላለው ነገር ምክንያቶችን እንዘረዝራለን አይደለ? ዳዊት የሁለተኛ ሳሙኤል ባለሰዓት ሁለተኛ ሳሙኤል መሰለኝ ሁለተኛ ሳሙኤል ምዕራፍ 8 ላይ በምሽት እንቅልፍ እምቢ ስላለው ተነስቶ ወደዛ ወደዚህ ሲል በነበረበት የንግስናው ቤት ውስጥ ወደዛ ወደዚህ ሲል ቤርሳቤ ገላዋን ትታጠብ ነበር። ስለዚህ አያት። አሁን ላገናኝላችሁ የምፈልገው ነገር ምንድን ነው? እሱ ዳዊት ምክንያት ነበረው ማለት ይቺ ሴት እርቃናን ሆና ውጭ ገላዋን ባትታጠብ ኖሮ እዚህ ጣጣ ውስጥ አልገባም ነበር አይነት ነገር። ይሄ የእናቴ መቀነት አደናቀፈኝ የሚባል አባባል አለ አይደል? ብሎ ሊል ይችል ነበር። ነገር ግን በእግዚአብሔር ፊት ያደረገው ነገር ምንድን ነው? እሱ በሰማይና በምድር ፊት አንተን ብቻ በደልኩኝ። ጥሩ ምክንያቶች ሊኖሩን ይችላሉ፣ ግን በእግዚአብሔር ፊት በቂ ምክንያት ግን የለንም። ለምን ብትሉኝ ቃሉ ስለሚናገር እኔም አላውቀው መልሱ የለኝም፣ ግን ቃሉ ስለሚናገር በቃ የለኝም። ስለዚህ አባቴ ሆይ በሰማይና በፊትህ አንተን በደልኩኝ። ተመሳሳይ ቃል ነው የሚጠቀመው ይሄ የጠፋው ልጅ። ወገኖች እውነተኛ ንስሐ ዝም ብሎ ማዘን ብቻ አይደለም፣ ስለ ራስ ጥሩ ስሜት አለመሰማትም አይደለም። እዚህ ሀገር ያሉ አማካሪዎች የሚሉት ነገር አለ፣ ጊልት እና ሼም የሚሉት ነገር አለ። ማለት ዓለማዊ የሆነው ነገር ሼም ነው ማለት ሀፍረት እንዲሰማን እንድንጸጸት ሳይሆን ራሳችንን እንደማንረባ እንደ ከንቱ አላለ የማይገባን በቃ ይሄ አንተ ስለማይገባህ ብሎ ሼም የሚለው ኮንሰፕት ወደ እግዚአብሔር እንድንቀርብ ሳይሆን ከእግዚአብሔር እንድንርቅ ምክንያት የሚሰጥ። ጊልት ግን እኔና እናንተ በእግዚአብሔር ፊት የሰራነውን በደል አውቀን በእግዚአብሔር ፊት ንስሐ በመግባት ራሳችንን ለእግዚአብሔር የምናሳይበት። ስለዚህ እግዚአብሔር ጋር ስንቀርብ እግዚአብሔር የኔና የእናንተን ደስታችንን ነገራችንን የሚያጠፋብን እንደላል ይሄ በጣም እንደ ክፉ አጎት ወይም ደግሞ አላል እንደ ክፉ አያት ሆኖ የኔና የእናንተን ደስ መሰኘታችንን ሊያጠፋ የሚፈልግ አይደለም። ምክንያቱም በእግዚአብሔር ሕልውና ውስጥ ብቻ ነው እውነተኛ ነፃነት ያለው። በእግዚአብሔር ሕልውና ውስጥ ነው እውነተኛ ትርጉም ያለውን ሕይወት የምናገኘው። በጣም የሚገርመው ነገር ይሄ አባትየው በጣም የከፈለው ዋጋ ልጁን ሲመለስ በምህረቱ በርኅራኄው ሲቀበለው በዛን ዘመን በነበረው ስርዓት ኬዛ ወይም ደግሞ ቄዛ የሚል ስርዓት አለ። ምንድነው እሱ? ልጁ የበደለው አባትና እናቱ ወይም ደግሞ ቤተሰቡን ብቻ አይደለም፣ ልጁ የበደለው ጠቅላላ ማህበረሰቡን ጭምር ነው ሲበድል። አሰባችሁታል? ከመካከላችን የሆነ ነገር ቢከሰት ሁላችን ነው አይደለም የሚሰማን? ወይም ደግሞ ትልልቅ የሚባሉ የእግዚአብሔር ሰዎች በሚያደርጉት ነገር በጣም አማኞችን ሁሉ እንዲሰማን ያደርጋል አይደል? ኢቭን በሀገራችንም እንኳን በሰፈር በአካባቢ በነበሩ ባህሎች ውስጥ እኔ የማስታውሰው ማለት ነው አንዳንድ ሰዎች አንዳንድ ልጆቻቸው የማይሆን ነገር ውስጥ ሲገቡባቸው ማህበረሰቡ ጭምር ሁሉ ነው ጥያቄ ውስጥ የሚከታቸው። ምክንያቱም ያ ይሄ የሼምና የኦነር ዳይናሚኩ በጣም አለ። አባትየው በጣም ልጁን ሲያየው ሮጦ ሄዶ ተቀበለው አቀፈው ይላል። አይ ቲንክ ከዚህ በፊት ዳኒ ይህንን ነገር በጣም ሀሳቡን አካፍለውናል። እና አባትየው ሲሮጥ ቀሚሱን ማለት በዛን ጊዜ ረጅም ቀሚስ ስለሆነ የሚለብሱት ቀሚሱን ሰብስቦ ነበር አባትየው ወደ ልጁ የሮጠው። ያ ማለት በዛን ዘመን ትልቅ ሰው ቀሚስ ሰብስቦ እግሩን እያሳየ መሮጥ ማለት በጣም ነውር ነው፣ ተቀባይነትም የለው። ነገር ግን በዛ ዘመን የነበሩ ሽማግሌዎች ልጁ ሲመጣ ልጁ ተቀባይነት እንዳይኖረው በልጁ ፊት አንድ ሸክላ ይይዛሉ፣ ባህላቸው ነው። ያንን ሸክላ እፊቱ ከሰበሩት ልጁን ከቤተሰቡ ከአካባቢው ፈጽሞ እንዳይገናኝ የሚያሰጉድበት ባህል ነበር። ነገር ግን የእግዚአብሔር ምሕረትና ርኅራኄው በጣም ከአይምሮ በላይ ነው። እኔና እናንተን ክርስቶስ ኢየሱስን በማዋረድ ነው ዋጋን የከፈለልን። ኢየሱስ ክርስቶስ በነገራችን ላይ ሲሰቀል እርቃኑን ነው የተሰቀለው። አስቡት፣ የሰማይና የምድር ፈጣሪ የሆነውን ጌታ ስለኛ ስለ እናንተ ኃጢአትና በደል እርቃኑን በመስቀል በጣም እንዲገባ ነው። ይሄ ይቅር ማለት ለእኔና ለእናንተ ትርጉም የሚኖረው እግዚአብሔር ለእኛ ያደረገውን ነገር ማየት ስንችል። ይሄ ማለት በምናደርገው በደልና በምናደርገው ክፋት ተጠያቂዎች አንሆንም ማለት አይደለም። በነገራችን ላይ አንድ ሰው በጣም አጉል በሆነ የህይወት አካሄድ ውስጥ በነበረበት ህይወት ውስጥ ተመክሮም ተዘክሮም ያልሰማ ሰው ማለት ነው። መጨረሻ ላይ አንድ ፋይናሊ ፍሪ የሚል መጽሐፍ ላይ ነው ያነበብኩት እና ሰውየው ነፃነት ፈለገ፣ አርነት ፈለገ። በፖርን አዲክሽን ውስጥ የነበረ ሰው ነው። የፖርን አዲክሽን ወስዶ ወስዶ የት ወስዶታል? የቻይልድ ፖርኖግራፊ ወደሚያይበት ማንነት ውስጥ ከቶታል። ምክንያቱም በጣም ጡዘቱ ኃይለኛ ስለሆነ ማለት ነው። ስለዚህ ካውንስለሩ ጋር ሄዶ የተስማማው ስምምነት ምንድን ነው? እሱ ላደረግኩት ነገር ተጠያቂ መሆን ስላለብኝ ይህንን በደሌን በመናዘዝ ለፍርድ ቤት ለዚህ ሀገር ህግ በመገዛት እስር ቤት በመግባት መውጣት አለብኝ የሚል ውሳኔ ወሰነ። ይህ ሰውዬ መጨረሻ ላይ ያንን በማድረጉ ነፃ ወጥ ማለት ተጠያቂነት የለም እያልኩኝ አይደለም ያለሁት። ተጠያቂ በምንሆንባቸው ነገሮች ላይ ተጠያቂ እንሆናለን። ያ ግን ከእግዚአብሔር ምህረት እንዳናገኝ ይከለክለናል ማለት አይደለም። ይቅር ብለን ስንጸልይ ወደ ጨካኝ ጌታ ሳይሆን ሩሩ ወደ ሆነው አባት ነው የምንጸልየው። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ምን ብሎ ይናገራል? እናንተ የበደሏችሁን ይቅር ብትሉ የሰማዩ አባታችሁ ደግሞ እናንተ ይቅር ይላችኋል። ነገር ግን የሰዎችን በደል ይቅር የማትሉ ከሆነ አባታችሁን በደላችሁን ይቅር አይላችሁም። ሁልጊዜ የምናነበው ቃል ነው። ማለት እንዳልኳችሁ መርጠን የምንወስደውና የምናስቀረው ነገር የለም። ይቅር በሉ ይቅር ትባላላችሁ፣ ማርቆስ ወንጌል ምዕራፍ 11 ቁጥር 25። እንዲሁም በጸሎት በምትቆሙበት ጊዜ ሰማያዊ አባታችሁ በደላችሁን ይቅር እንዲላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። ይቅር ማለት ወገኖቼ፣ ሌሎችን ይቅር ስንል የኔና የእናንተ የተረዳነውን እውነት ለሌሎች ማካፈላችን ነው። ይቅር የምንለው የአብ ልጆች ስለሆነን ነው። አባታችሁ አባታችን ብለን ጸልየናል። ስለዚህ አባታችሁ ሩሩ እንደሆነ እናንተም ሩሩዎቹ ነው። ስለዚህ የሰማዩ አባታችን እንዲከብር ምን እናድርግ ብሎ ሲል ይቅር ተባባሉ። የእሱን ባህሪ ተካፋዮች ነን ብለን ስንል የእሱ ባህሪ ምሕረትን ማድረግ ነው፣ ይቅር ማለት ነው። ስለዚህ ይቅርታ የቤተሰብ ጉዳይ ነው። የአብ ልጆች በአባታቸው በአብ በእርሱ መልክ ስለወጡ እነሱም ይቅር በማለት ሌሎችን ያንን የተቀበሉትን ፍቅር ያካፍላሉ። ማቴዎስ ወንጌል ምዕራፍ 18 ላይ የምናውቀው ታሪክ አለ። እዛ ታሪክ ላይ በጣም ኢየሱስ ክርስቶስ ያስረዳበት መንገድ እኔና እናንተ በጣም እንዲገባን የተናገረበትን መንገድ አንድ ክፉ የሆነ ባሪያ ያደረሰውን በደል ምንድን ያደረሰው ነገር በንጉሱ ፊት እዳ ስለነበረበት ዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 18 ላይ እዳ ነበረበት። ያ እዳ 10,000 ሰቅል ይለዋል። 10,000 ሰቅል ቅድም ያነሳሁት የቋንቋው መለወጥ በፊት እንደ ሸክም ነበረ፣ አሁን ግን እንደ እዳ ነው የሚያወራው የሚለውን እዚህ ጋር ነው በጣም ለማገናኘት የምፈልገው። ስለዚህ 10,000 ሰቅል እዳ ነበረበት። በንጉሱ ፊት ቀረበና ምሕረት እንዲያደርግለት ይቅር እንዲለው እንዲታገሰው ለመነው ይላል። ንጉሱ ልመናውን ሰምቶ ያደረገው ነገር ምንድን ነው? እሱ ከዚህ በኋላ እዳህ ምን ተደርጓል? ተሰርዟል። እዛ ውስጥ ያለው በጠቅላላ ታሪኩ የጴጥሮስ ጥያቄ ነው። ወንድሜ ቢበደለኝ ስንት ጊዜ ይቅር ልበለው የሚል ነው መነሻው። 10,000 ሰቅል የሚለውን በደንብ እስቲ ፈታ አድርገን አፍታተን እንየው። አንድ በዛ ዘመን የነበረ ሰራተኛ ደሞዙ መጽሐፍ ቅዱስ እንደሚናገረው አንድ መክሊት ነው። አንድ መክሊት ማለት 6,000 ዲናር 6,000 ሰቅል ነው አንድ መክሊት። ስለዚህ አሁን 10,000 ነው አይደል ያለው። ስለዚህ አንድ ዲናር የአንድ ሰራተኛ የአንድ ቀን ውሎ አበል ደሞዝ መሆኑን ከተስማማን አንድ መክሊት ለመክፈል አንድ ሰው ለ16 ወይም ደግሞ ለ20 ዓመታት ያለማቋረጥ መስራት አለበት። አንድ መክሊት ታስታውሱ እንደሆነ ያ ባሪያ ልክ ከንጉሱ ሲወጣ እዳ የነበረበት ሌላ በሱ ስር የሚሰራ ባሪያ ነበር አይደለ? የነበረበትን እዳ እባክህን ታገሰኝ፣ ምሕረት አድርግልኝ ብሎ ሲለው በፍጹም አልታገስህም ብሎ ወደ እስር ቤት ጣለው ይላል አይደለ? ስለዚህ ይህንን ሐሳብ አሁን ይህንን የመክሊቱን ሐሳብ በደንብ ለማየት አንድ ሰው አንዱን መክሊት ወይም ደግሞ አንድ መክሊት ለመክፈል 16 ወይም ደግሞ 20 ዓመታት ያለማቋረጥ መስራት አለበት በዛን ዘመን በነበረው አሰራር። ስለዚህ ለማጠናቀቅ የሚፈጀው ወይም ደግሞ አሁን 10,000 እዳ ቢከፍል ምሕረት ያገኘው ሰውዬ 10,000 እዳ ቢከፍል ለማጠናቀቅ የሚፈጅበት ዓመታት ከ150,000 እስከ 200,000 ዓመታት ነው የሚፈጅበት ካልኩሌት ሲደረግ ማለት ነው። ወይም ደግሞ በዶላር ወደ ዶላር እንለውጠው። ኤአይ ውሎ ይግባ ይባላል። ወደ ዶላር ስንለውጠው አሁን ማለት በነፍስ ወከፍ በሚከፈል ሂሳብ ብናሰላው ከ35,000 እስከ 60,000 የመካከለኛ ገቢ ያላቸው አድርገን ብንወስደው ይሄንን 10,000 መክሊት ብንለውጠው የእዳው ቁጥር ስንት ነው ታውቃላችሁ? ከ6 ቢሊዮን እስከ 12 ቢሊዮን የአሜሪካን ዶላር ማለት። ይቅር ሲለው አሁን በጣም ግልጥ ይላል አይደል ነገሩ። ይቅር ሲባል ይቅር የተባለው ይሄ እዳው ይሰረዝልህ ተብሎ ሲሰረዝለት 100,000 ያላችሁ አላችሁ አይሮ ነው እንግዲህ 100,000 ያለ ትኖር ትችላላችሁ። ያንን አሁን 6 ቢሊዮን ዶላር እኛ እኮ ምላችሁ ቁጥሩን ራሱ ቆጥረን የምናውቅ አይመስለኝም። እዚህ ጋር ቢጻፍ ለመቁጠር ራሱ እንቸገራለን። ከ6 ቢሊዮን እስከ 12 ቢሊዮን ዶላር ያለ እዳ ተሰርዞለታል። ይሄ ሰውዬ ሄዶ 100 መክሊት ያለበትን ሰውዬ እሱን ሰውዬ እኮ ነው ይዞ ወደ እስር ቤት አስገባው ይላል። ልጆቹን በባርነት ወሰዳቸው ማለት ይሄ የኔና የናንተ ግብዝነት እኔ ይቅርታ አድርጉልኝ እናንተን ለምናገር ፈልጌ አይደለም። ግን የኛ በጣም እግዚአብሔር ያደረገልንን የምህረቱን መጠንና ልክ ያለ ማስተዋላችን ወገኖች፣ ሌሎች በእኛ ላይ ያላቸውን ዕዳ የእውነት እግዚአብሔር ቢሰፍርና ቢለካው ቢያወዳድረው አለ በምትሰፍሩበት መስፈሪያ ይሰፈርላችኋል አይደለም የሚለው ያሉንን ምክንያቶች ሰብስበን ማለት አምጥተን በእግዚአብሔር ሚዛን ላይ ብናስቀምጥና ከዛ እግዚአብሔር ደግሞ እኛ እሱን የበደልነውን በደል ያለንን ነገር በሚዛኑ ላይ ቢያስቀምጥ በጣም ለዚህ ጥሩ ምሳሌ የሆነ አንድ ማሳያ ፖል ትሪፕን ታውቁት እንደሆነ አላውቅም። ፖል ትሪፕ ዋት ዱ ዩ ኤክስፔክት የሚል ስለ ትዳርን በተመለከተ የጻፈው መጽሐፍ ላይ በጣም ከዚህ ጋር ስለተገናኘብኝ የምጠቀምበት አንድ ምሳሌ አለ። ምሳሌው ምንድን ነው? እሱ አንድ ሰው በደል ሲደርስበት ወይም ደግሞ በበደል ውስጥ ሲገኝ ይሄንን ምህረትን አለማድረግ በምን መልኩ ነው ያስቀመጠው? በጣም ምሬት አይደለ? ቁጭት በውስጣችን ይቀመጣል አይደለ? ስለዚህ እኔና እናንተ ያንን ምሬት በልባችን ስንይዘው ልክ አንድን ስጋ ለባርቢኪው ለመስራት ስናዘጋጅ እንዘፈዝፈዋለን አይደለ? ልክ እኛ ውስጥ ያ የምናብላላው ነገር ያ የእኛን ማንነት ሁሉ ቃናው እስከሚሰማ ድረስ ከዛ በኋላ ቶናችን፣ ንግግራችን፣ ቃላቶቻችን ይሄ በአእምሯችን ውስጥ የሚቀመጠው ነገር ያንን ደጋግመን በንግግራችን በተግባራችን እንፈጽመዋለን። ያንን ቃና ይዞ እናገኘዋለን። የዛ ደግሞ በጣም መጨረሻው ደግሞ ምንድን ነው? እሱ በደል በልባችን ውስጥ ሲከርም ሲቆይ ምላሻችን፣ ቃላታችን እነዚህ ሁሉ ከዛ ጋር ተመሳሳይ ይሆናል። አደጋው ወገኖች ልባችን እንዲመር፣ ልባችን በምሬት እንዲሞላ በጸጋ ምላሽ መስጠት ሲገባን ከመስጠት ይልቅ ቆስለን ሌሎችን ለማቁሰል እንደተዘጋጀ ሆነን ነው የምንገኘው። ስለዚህ ወገኖች ይቅር ማለት ፈውስ ነው በራሱ። በቃ ይቅር ስንል እንፈወሳለን። ኢየሱስ ክርስቶስ ስለዚህ አለ፣ ለእያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላችሁ የሰማዩ አባቴም እንደዚሁ ያደርጉላችኋል። ይቅርታ ላይ ላዩን የምናደርገው አይደለም። አንዳንድ ጊዜ አይ በቃ ጌታ ይቅር ይበልሽ እኔም ይቅር ብያለሁ የምንባባለው አይነት ነገር አለ አይደለ? እንደዛ አይደለም ይቅርታ። አንድ የማስታውሰው ከዚህ በፊት ተናግሬ እንደሆነ አላውቅም፣ ኳየር ውስጥ አብረን የምናገለግል ወገኖች ተጣልተዋል እና ተጣልተው ኳየር አገልግሎት ለመሄድ ብለው አንደኛዋ ምን ትላታለች? አሁን አገልግሎቴን አትረብሽ እና አገልግሎቴን ከጨረስን በኋላ እንገናኛለን ትላታለች። በጣም የኛ ማለት ነገሮችን የምናይበትን ነገር እንድንቃኝ እንድናይ እንድናስተካክል በጣም በህይወቴ ያደረግኩትን አረው ነው ምሳሌ ሊሆን እንደሚችል ባላቅም፣ ለምሳሌ ለመናገር ያህል ጣሊያን አገር ውስጥ ስኖር የቸርች ችግር ነበረ። በቸርች ችግር ውስጥ ኢንቮልቭ አድርጌ ነበረ። በዛ ውስጥ በነበረ ሁኔታ ውስጥ ብዙዎቻችን ተበዳድለን ነበር። እዛ ሁኔታ ላይ ወደዚህ ሀገር ከመምጣቴ በፊት 2009 ነው ወደዚህ የመጣሁት እና አንደኛውን ቤተክርስቲያን መጋቢ ጉባኤው ላይ ነው ሄጄ ይቅርታ የጠየቅኩት። ጀስት ሊተራሊ ጉባኤው መሃል ተንበርክኬ በህዝቡ ፊት ይቅርታ ጠየቅኩኝ። አሁን እኔ በደል ደረሰብኝ ያልደረሰብኝ የሚለውን ትተ ነው ማለት ነው። ግን ያ ነገር የሰጠኝ ነገር በጣም ለየት ያለ ነገር ሰጥቶኛል። ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ብዙ ምክንያቶች ሊኖሩን ይችላሉ። ከምክንያቶቻችን ባሻገር ግን እግዚአብሔር ለእኔና ለእናንተ ግድ የሚለው አምላክ። ስለዚህ እግዚአብሔር በአብ ፊት ምን አይነት ኃጢአቶችን አድርገናል በድለነዋል ብለን እንድናስብ ከዚህ በኋላ ባለው ሀሳብ ይህንን ስንጠቀልል እግዚአብሔር እኛን ይቅር ይለናል። እናንተ የበደሏችሁን ይቅር ብትሉ የሰማዩ አባታችሁ ደግሞ እናንተን ይቅር ይላችኋል። የአብን ባህሪ ማንጸባረቅ ይቅርታ የአብ ልጆች አባታቸውን መምሰል እንዳለባቸው የሚያሳይ የቤተሰብ ተመሳሳይነት ነው። ስለዚህ እንመስለዋለን ተብሎ ሲባል ይቅርታችን የመጀመሪያው ነው። ከመራራነት ነፃ መውጣት ነው። ይቅር ማለት በመራራነት ላለመኖር እምቢ ማለት እና ከጥላቻ ይልቅ ምህረትን መምረጥ። በጣም ትልቁ ከባዱ ማስጠንቀቂያ የሰዎችን በደል ይቅር የማትሉ ከሆነ አባታችሁን በደላችሁን ይቅር አይልላችሁም። ይቅር ለማለት አለመፈለግ ልባችን የተቀበለውን ጸጋ በእውነት ያልተረዳ መሆኑን ያሳያል። የእውነት እግዚአብሔርን ይቅርታ ተቀብለናል ወይ ለሚለው ጥያቄ አዎ ከሆነ መልሳችን ያንን ጸጋ ማንጸባረቅ አለብን። እግዚአብሔር ሁላችንንም ይርዳን። በእግዚአብሔር ፊት ተነስተን እንጸልያለን።